ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ዋሽንግተን ዲሲ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
እንኳን ለብርሃነ ልደቱ አደረሳችሁ ክቡራትና ክቡራን።
የቅዱሳን አባቶችን የቡራኬ መልእክቶች ይዘናል። ከገና መልካም ምኞት ጋር አብራችሁን እንድታመሹ እንጋብዛለን።
በርከት ያሉ የምሽቱን የገና ጨዋታዎችም የገና ዝማሪዎችም ይዘንላችኋል። ለመሆኑ የኢህአደግ እንደራሴዎች ዛሬም 99.8% እምነታቸው እንደ ጸና ነው?
ይሄ ፓርላማ 100% በኢህአደግ መያዙ ብቻውን በራሱ ችግር አልነበረም። 100% ባያዝ የተለያዩ አመለካከቶች የሚንሸራሸሩበት ፓርላማ ቢሆን፣ የተለያዩ አስተሳሰቦች በነጻነት የሚራመዱበት ፓርላማ ቢሆን በጣም ጥሩ ነበር።
በኢትዮጵያ ፓርላማ በሚኒስተር ዴኤታ ማዕረግ የመንግስት ተጠሪ ሆነው የቆዩት እንደራሴ አማኑኤል አብርሃም ናቸው። በፓርላማው ቀልብና እምነት ላይ አነጋግረናቸዋል።
እሁድ ታህሳስ 28/2011 ዓ.ም።
ጤና ይስጥልኝ የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና
እኔም ሰሎሞን አባተ ነን። እስከ ምሽቱ 4 ሰዓት ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልን አድማጮች፣ እንደምን ዋላችሁ አምሽታችኋል። ለክርስትና እምነት ተከታዮችም እንኳን ለብርሃነ ልደቱ በሰላም አደረሳችሁላለሁ። አዲሱ አበበ ነኝ ዜናውን የማሰማው። በኢትዮጵያ ያለው አንድ መንግስት ብቻ ነው፣ ያም እኔ የምመራው ነው ሲሉ ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትር አብይ ይህን ያስታወቁት በኦሮሚያ ክልል አንዳንድ አካባቢዎች የሚንቀሳቀሱ ታጣቂ ኃይሎችን በተመለከተ በተናገሩት ቃል ነው። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ ነገ የሚከበረውን የገና በዓል ምክንያት በማድረግ ባስተላለፉት መልእክት ኢትዮጵያውያን አገራቸውን ለመለወጥ ያገኙትን እድል እንዲጠቀሙበት አሳስበዋል። ጠቅላይ ሚኒስትር አብይ በዚህ ወቅት ከመምህራን ጋርም ውይይት አድርገው በወቅቱ ለተነሱ ጥያቄዎች መልስ ሰጥተዋል። እስክንድር ፍሬው ዘገባ አለው።
ጠቅላይ ሚኒስትር አብይ አህመድ ለመላው የክርስትና እምነት ተከታዮች ያስተላለፉት መልእክት የመጽሐፍ ቅዱስ ዕውቀታቸውን ስፋት ያሳዩበት፣ ወቅታዊውን ሁኔታም የዳሰሱበት ነው። የክርስቶስን መወለድ ስናስብ አገራችንንም እናስባት ብለዋል ጠቅላይ ሚኒስትሩ። ያኔ ክርስቶስ በተወለደበት ዘመን በቤተልሔምና በዙሪያዋ የነበሩ ሁኔታዎች ዛሬም በአገራችን አሉ ብለዋል ጠቅላይ ሚኒስትሩ። እሳቸው እንዳሉት ቤተልሔማውያን በእጃቸው ያገኙትን ጸጋ መጠቀም አልቻሉም። ይልቁን በቅናት፣ በግዴለሽነት፣ በጥቅም ሽኩቻ፣ በየወገኑ በመከፋፈልና በስልጣን ጥም ተነክረው እድላቸውን አባከኑት። ኢትዮጵያውያንም በዘመናቸው ያገኙትን እድል እንዳያጡ መጠንቀቅ እንዳለባቸው ነው ጠቅላይ ሚኒስትሩ ያሳሰቡት። በዘመናችን ያገኘነውን ሀገራችንን የመለወጥ፣ የማሻሻል፣ የማሳደግና የማዘመን እድል እንዳናጣው እንደ ልባም ሰው ማሰብ አለብን ያሉት እንደ ቤተልሔም ሰዎች ስንዘናጋ፣ እንደ ሄሮድስ ሾትል ስንሞርድ፣ እንደ ሊቃውንተ አይሁድ በትንሽ በትልቁ ስንጨቃጨቅ፣ እንደ ዘመኑ ሰዎች ስንከፋፈል፣ እንደ ፈሪሳውያንና ሰዱቃውያን ስልጣንና ጥቅም ቀረብን ብለን በኩርፊያ ስናመጽ እድሉ እንዳያልፈን ያሉት እንደ እረኞችና እንደ ሰብአ ሰገል አውቀን እንጠቀምበት ሲሉ ማሳስበዋል። ጠቅላይ ሚኒስትር አብይ በትናንትናው ዕለት ከመላው አገሪቱ ከተውጣጡ ከ3600 በላይ መምህራን ጋር በጽፈት ቤታቸው ተወያይተዋል። ጠቅላይ ሚኒስትሩ በዚህ ወቅት በሰጡት ማብራሪያም በአንዳንድ የአገሪቱ አካባቢዎች በተለይም በኦሮሚያ ስላሉ የታጠቁ ኃይሎች አንስተዋል። በኢትዮጵያ ያለው አንድ መንግስት ነው፣ ያም እኔ የምመራው መንግስት ነው ሲሉ ነው የተናገሩት። በመንግስታቸው ላይ የሚሰነዘሩ ትችቶችንም አጣጥለዋል ጠቅላይ ሚኒስትሩ።
መታሰር፣ መገረፍ ምናምን የለመን ሰዎች መንግስት ያንን ስተው የደከመን ከመሰለን ስተናል። መግረፍና ማሰር ነው ያልቻልነው ስለማያስፈልገን እንጂ መንግስት መሆንማ ዓለም መሰከረ እኮ በአንድ ድምፅ። ይሄ መስራት አይጠቅመንም፣ ለሁሉም አይጠቅምም፣ መስተካከል ይኖርበታል፣ ሰላም ያስፈልጋል። ለሰላም ከልብ መስራት እንፈልጋለን።
ጠቅላይ ሚኒስትሩ ከመምህራን ጋር ባደረጉት በዚህ ውይይት በሌሎች ወቅታዊ ጉዳዮች ላይ ለተነሱ ጥያቄዎችም ማብራሪያ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን አመሰግናለሁ ለዘገባው። በዚህ ጉዳይ ላይ ተጨማሪ ሪፖርት ከሰሞኑ ያቀርብልናል። አዲሱ የማህበራትና የበጎ አድራጎት ድርጅት ረቂቅ አዋጅ ለማህበረሰባዊ ድርጅቶች ሰፊ እድል እንደሚከፍት ተገለጠ። የኢትዮጵያ የመብት ድርጅቶች ህብረትና በኢትዮጵያ ማህበረሰባዊ ድርጅቶች ትብብር በጋራ ለመስራት ተስማምተዋል። በዚህ ጉዳይ መልስካቸው ዘገባ አለው።
በኢትዮጵያ ማህበረሰባዊ ድርጅቶች ትብብርና በኢትዮጵያ የመብት ድርጅቶች ህብረት ትናንት ባዘጋጁት የአንድ ቀን ጉባኤ አዲሱ የማህበራትና በጎ አድራጎት አዋጅ ለሲቪክ ማህበራት ሰፊ ድል እንደሚከፍት በቅርቡ የተሾሙት የኤጀንሲው ዲሬክተር አቶ ጂማ ዲልቦ አስታወቁ። አቶ ጂማ እንዳብራሩት ነባሩ ህግ የዜጎችን ህገ መንግስታዊ የመደራጀት መብት በተለያዩ ድንጋጌዎች ሸርሽሮት እንደቆየ አስገንዝበዋል። ይሁንና በአሁኑ ወቅት በተጀመረው የለውጥ ሂደት የቀድሞ የማህበራትና በጎ አድራጎት አዋጅን የሚያሻሽል አዲስ ረቂቅ በሚኒስትሮች ምክር ቤት መጽደቁን አስታውሰው ይህ ህግ ለሲቪክ ማህበራት ሰፊ የሥራ ዕድል እንደሚከፍት በመክፈቻ ንግግራቸው አረጋግጠዋል።
ይህ የጸደቀው አዋጅ በቅርቡ በፓርላማ ኢንዶርስ ይደረጋል ተብሎ የሚጠበቅ ሲሆን ለሲቪል ማህበረሰብ ድርጅቶች ሰፊ የሆነ ዕድል እንደሚሰጥ በአዋጁም ውስጥ በግልጽ እንደተመለከተው በማናቸው ህጋዊ በሆኑ ጉዳዮች ላይ ህጋዊ በሆኑ እንቅስቃሴዎች ላይ መሳተፍ እንደሚችሉ ያረጋግጣል። ለሲቪል ማህበረሰብ ድርጅት ትልቅ ትርጉም አለው ብዬ አስባለሁ።
ለኢትዮጵያ ዴሞክራሲያዊ ስርዓት ግንባታ የማህበረሰባዊ ድርጅቶች ሚና በሚል ርዕስ በተዘጋጀው በዚህ የአንድ ቀን ጉባኤ በኢትዮጵያ ማህበረሰባዊ ድርጅቶች ትብብርና በኢትዮጵያ የመብት ድርጅቶች ህብረት በጋራ ለመስራት መስማማታቸውንም ይፋ ባደረጉት ጋዜጣዊ መግለጫ አስታውቀዋል። ጉባኤውን በጋራ ያሰናዱት እነዚህ የማህበረሰባዊ ድርጅት ጥምረቶች አንዱ በውጭ አገር ሌላኛው በአገር ውስጥ ሲሰሩ የቆዩ መሆናቸውም ታውቋል። ዋና ጽህፈት ቤቱን በአሜሪካ አድርጎ የሚንቀሳቀሰው በኢትዮጵያ ማህበራዊ ድርጅቶች ትብብር 26 ማህበራትን ያቀፈ ሲሆን በኢትዮጵያ ውስጥ ሲንቀሳቀስ የቆየው በኢትዮጵያ የመብት ድርጅቶች ህብረት ደግሞ 5 በሰብአዊ መብቶች ዙሪያ በሚሰሩ ድርጅቶች የተፈጠረ መድረክ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን አመሰግናለሁ። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ1240 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ታህሳስ 28 2011 ዓመተ ምህረት የገና ዋዜማ ምሽት ፕሮግራም ነው።
Oh. በገና ዋዜማ ምሽት የበዓል ጣዕመ ዜማ ያካተተ ቅንብራለን። አንድ ሁለት ቁም ነገር አዘል ዝግጅቶችም ይዘናል።
መድረክ የብሔራዊ አንድነት መንግስት ይመስረት ይላል።
ያለው መንግስት ወርዶ ሌላ መንግስት ይቋቋምም አይደለም። አሁን ያለው ጠቅላይ ሚኒስትር ወርዶ ሌላ ጠቅላይ ሚኒስትር ይምጣም አይደለም። አሁን ያለው በዶክተር አብይ የሚመራው መንግስት የተሻለ ይስፋ ነው። እኛም ብቻ ሳይሆን ሰፊ ህዝባዊ ድጋፍ ያላቸው የፖለቲካ ኃይሎች ቢገቡ የተሻለ መረጋጋት ይፈጥራል። ለውጡን ደግሞ በተሻለ ሁኔታ ለመምራት አዲስ ደም ወደ መንግስት የመግባት ሁኔታ ይፈጥራል።
ዶክተር መረራ ጉዲና ሰሞኑን በተካሄደው 15ኛ ጉባኤው ላይ መድረክ የመረጣቸው ሊቀመንበሩ ናቸው። አነጋግረናቸዋል። አሁን ወደ መጀመሪያው ዝግጅት እንዝለቅ።
የኢህአደግ እንደራሴዎች ዛሬም በ99.8 ከመቶ እምነታቸው እንደጸኑ ናቸው።
ኢህአዲግ ባለፉ ተከታታይ ምርጫዎች የህዝብ ምርጫ እርሱ እንደሆነ ሲናገር ቆይቷል። ያለፈውን ምርጫ ያሸነፈው የ99.8 ከመቶ የህዝብ ድምጽ ተቸሮት እንደሆነ መሪዎቹና ካድሬዎቹ በተደጋጋሚ ወትውተዋል። ከአንድ የግል ተመራጭ በስተቀርም ሙሉን የፓርላማው መቀመጫ ተቆጣጥሯል። አሁንም እንደ ተቆጣጠረ ይገኛል። ለመሆኑ የኢህአዲግ እንደራሴዎች ራሳቸው በዚህ 100 ከመቶ ሊባል በሚችል ድጋፍ ተመርጠናል ብለው ዛሬም ያምናሉ? ለመሆኑ ፓርላማው ቀልቡ ምን ይነግረዋል? እምነቱስ ምንድነው? በእውኑ ህዝባዊ ፓርላማ ነኝ ይላል? ራሱንስ ገምግሞ ያውቃል? በፓርላማው በሚኒስተር ዴኤታ ማዕረግ የመንግስት ተጠሪ ሆነው ሲሰሩ የቆዩትን አቶ አማኑኤል አብርሃምን ሰለሞን አባተ አነጋግሯል። ውይይታቸው ቀጥሎ ይቀርባል።
አቶ አማኑኤል አብርሃም ጤና ይስጥልኝ፣ እንደምን አመሹ?
ጤና ይስጥልኝ አቶ ሰለሞን፣ እንደምን አለ?
እግዚአብሔር ይመስገን። እንግዲህ አሁን የደወልኩት እርሶ በእንደራሴነቶ እስከ ቅርብ ጊዜም ድረስ በፓርላማው የመንግስት ተጠሪ ሆነው በመቆየቶ ስለ ፓርላማው አሰራርና ስለ ፓርላማውም ተፈጥሮ አንዳንድ ጠቅለል ያሉ ሐሳቦችን እንዲያጋሩን ለመጠየቅ ነበረ። በቅድሚያ እስቲ
ደስተኛ ነኝ።
አመሰግናለሁኝ። እስቲ ከራስዎ ልነሳና አቶ አማኑኤል ለምንድን ነው እርሶ የተቀየሩት?
እንግዲህ የኔን መቀየር በሚመለከት የቋሚ ኮሚቴ አመራሮች በአዲስ መልክ እንዲደራጁ ፓርላማ ባሳለፈው ውሳኔ መሰረት አዳዲስ ሰዎች ወደ ምክር ቤት መቀላቀል አለባቸው። ልክ በአስፈጻሚ አካላት በኩል በመጣው ለውጥ ልክ በምክር ቤትም በሌሎች ዲሞክራሲ ተቋማትም አዳዲስ ሰዎች ወደ አመራር መምጣት እንዳለባቸው ስለታመነበት ነው።
እርስዎ ግን የህዝብ እንደራሴ ነዎት። ራስዎ
በፓርላማ የመንግስት ተጠሪ ሆነው ለመስራት የህዝብ ተመራጭ መሆን ቅድመ ሁኔታ ነው። የህዝብ ተመራጭ ያልሆነ ሰው በቋሚነት በምክር ቤት ውስጥ ቁጭ ብሎ ከምክር ቤት አባላት ጋር የሚነሱ ጥያቄዎችን መመለስ፣ መወያየት፣ አባሉን በተለያዩ መንግስት አጀንዳዎች ላይ በፓርቲ አቋሞች ላይ የማወያየት የማስረዳት ኃላፊነት ስለሚኖር የግዴታ የምክር ቤት አባል መሆን አለበት፣ የህዝብ እንደራሴ መሆን አለበት ማለት ነው። ሹምሽን የሚሾመው ጠቅላይ ሚኒስትሩ ነው። በፓርላማ ውስጥ የጠቅላይ ሚኒስትሩ ስራ ማስተባበር ማለት ነው። የመንግስት ተጠሪ እንደሚታወቀው
እንግዲህ በእንደራሴነቶ ላይ የመንግስትም ውክልና ኃላፊነት አለቦት ማለት ነው።
ተጨማሪ ኃላፊነት ማለት ነው።
ተጨማሪ ኃላፊነት ነው። አሁን የተዛወሩበትን ቦታ ሊነግሩኝ ይችላሉ?
ለጊዜው አሁን በምክር ቤት ውስጥ ነኝ ያለሁት፣ ወደ ሌላ ቦታ አልተዛወርኩም።
ለመሆኑ በፓርላማው የመንግስት ተጠሪ እስቲ ምን ማለት ነው? ከገለጹልኝ አጠር ያለች አገላለጽ ዘርዘር አድርገው የሚነግሩኝ ካለ የጠቅላይ ሚኒስትሩን ስራ ማስተባበር ማለት ምን ማለት ነው?
እንግዲህ የአንድ አሸናፊ ፓርቲ ካሸነፈ በኋላ መንግስትን የመምራት ኃላፊነት ይረከባል ማለት ነው። የዛን ሀገር መንግስት አስፈጻሚ አካላትን የማደራጀት ስልጣን ይረከባል። እንደኛ በፓርቲ በሚመሩ ሀገራት ወይም ፓርላሜንታሪ ዴሞክራሲ በሚከተሉ ሀገራት የጠቅላይ ሚኒስትሩ እያንዳንዱን ጉዳይ ፓርላማ ውስጥ ተቀምጠው መስራት ይችል እሳቸውን ወክለው የመንግስትን አጀንዳ በፓርላማ ውስጥ እንዲጸድቅ መንግስትና በፓርላማ መቀመጫ ያገኘው ፓርቲ አቋሙን በአባላቱ ዘንድ ፓርቲው የሚፈልገው አቋም የሚያሳልፈው ውሳኔ በምክር ቤት እንዲደገፍ ለማድረግ የሚሰሩ ስራዎች አሉ። እነዚህ ስራዎች የማስተባበርና የመምራት ኃላፊነት ነው የሚኖረው መንግስት ተጠሪ። ለምሳሌ መንግስት በዚህ ጉዳይ ላይ ህግ መውጣት አለበት ብሎ በካቢኔ አጽድቆ ወደ ምክር ቤት ሲልክ ያ ወደ ምክር ቤት የቀረበው ህግ ወይም የውሳኔ ሐሳብ ለምክር ቤቱ መጥበቅ ያለበት ማን? አዎ ረቂቅ የውሳኔ ሐሳብ ሊሆን ይችላል፣ አዋጅ ሊሆን ይችላል። ቀርቦ በምክር ቤቱ እንዲወሰን መንግስትን ወክሎ ወይም ፓርቲውን ወክሎ የማብራራት የማስረዳት አባሉ በሚገባ ተገንዝቦ ለዛ ውሳኔ ድምፁን እንዲሰጥ የማድረግ ኃላፊነት ነው ያለው የመንግስት ተቀም ስራ።
ከሌሎች ተመራጮች ጋርስ ይሰራል? የሱ ፓርቲ አባላት ያልሆኑ ማለት ነው።
እንግዲህ ይሄን በሚመለከት በመጀመሪያ ደረጃ አሰራሩን በደንብ ቢገልጽልህ፣
እሺ፣
የገዢው ፓርቲ ተቀሪ አለ፣ የዋና ተቃዋሚ ፓርቲ ተቀሪ አለ፣ እንደገና ሁለተኛ ተቀሪ በሁለተኛ ደረጃ ላይ የሚገኙ ተቃዋሚዎች ተቀሪ አለ። እንደገና የፓርላማ ቡድን በተለያየ መልኩ በግልም በምንም ተመርጠው ፓርላማ ውስጥ ከገቡ በኋላ ደግሞ የራሳቸውን ቡድን መስርተው ወኪል የሚመርጡ አሉ። ሌላ ሀገር የተለመደው ምንድን ነው? የማጆሪቲ ዊፕ ነው የሚባለው። ማጆሪቲ ዊፕ፣ ማይኖሪቲ ዊፕ ይባላል። ብዙ ጊዜ የተለመደው እንደዛ ነው። ያ ማለት አብላጫ መቀመጫ ያገኘው ፓርቲ ተወካይ ወይም ከሱ በመለስ ያለው ተቃዋሚ ሆነው ሰፋ ያለ መቀመጫ ያለው ያገኘው ተወካይ፣ ከዛ በተረፈ ደግሞ ፓርላማ ውስጥ በተለያየ መንገድ ድምፅ አግኝተው የገቡ የሚያቋቁሙት ቡድን ተወካዮች አሉ። እነዚህ በአንድ ላይ ተሰብስቦ ባይዞ ይሄ ከ2002 በኢትዮጵያ ፓርላማ በደንብ ተግባራዊ የሆነ አሰራር ነው። አሁን የምነግርህ ሁሉም ተቃዋሚዎች እና ፓርላማ ቡድን መንግስት የሚወክለው ወይም ገዢውን ፓርቲ የሚወክለው አባላት በአንድነት የምክር ቤት ጉዳይ ላይ በጋራ እየተወያዩ ነው የሚወስኑት። ከዚያ በኋላ ለምሳሌ አጀንዳን የሚያጸድቁት እነሱ ናቸው። የምክር ቤት አማካሪ ኮሚቴ የሚባል አለ። ይህን አማካሪ ኮሚቴ የተቃዋሚና የገዢ ፓርቲ አመራሮች እና አፈጉባኤዎች በጋራ የሚደራጅ ነው። በዛ ውስጥ በእያንዳንዱ ፓርቲ በአጀንዳዎች ጉዳዮች ላይ የየራሳቸውን አቋም የሚያስቀምጡበት፣ ለምሳሌ እነዚህ አማካሪ ኮሚቴ ያላጸደቀ አጀንዳ ለምክር ቤት በመርህ ደረጃ አይቀርብም። መቅረብ ካለበትም ለምሳሌ አማካሪ ኮሚቴ የሚባለው የፓርቲ ተጠሪዎች በጋራ የወሰኑት ውሳኔ ከሆነ ድምፅ ሳይሰጥበት በቀጥታ ለምክር ቤት እንደ አጀንዳ ለውይይት ይቀርባል። እነዚህ አካላት በጋራ ያልወሰኑት ጉዳይ ከሆነ ደግሞ የምክር ቤቱ አባላት አጀንዳ ይሁን ብለው ድምፅ ሰጥተው ወስነው ነው ወደ ዲስከሽን የሚገባው ማለት ነው። ስለዚህ ትልቅ ሚና ነው ያላቸው ምክር ቤቱን ስራዎች በመምራት አቅጣጫ በማስቀመጥ። የተቃዋሚዎች ባሉበት ጊዜ የተቃዋሚ ፓርቲ አመራሮችን ተመሳሳይ ተልእኮ ይኖራቸዋል ማለት ነው።
ለመሆኑ ስንት ቋሚ ኮሚቴዎች አሉት የኢትዮጵያ ፓርላማ?
በአሁኑ ጊዜ 10 ቋሚ ኮሚቴዎች አሉ። የህግ ፍትህና ዲሞክራሲ ተቋማት ጉዳዮች ቋሚ ኮሚቴ አለ። የማህበራዊ ሴቶችና ወጣቶች ቋሚ ኮሚቴ አለ። የንግድና ኢንዱስትሪ ጉዳዮች ቋሚ ኮሚቴ አለ። ከተማ ልማት፣ ኮንስትራክሽን እና ትራንስፖርት ጉዳዮች ቋሚ ኮሚቴ አለ። የሰው ሀብት ልማት እና መልካም አስተዳደር ጉዳዮች ቋሚ ኮሚቴ፣ እንደዚህ የመሳሰሉ 10 የሚሆኑ ቋሚ ኮሚቴዎች አሉ። እነዚህ አስፈጻሚ አካላትና በስራቸው ያሉ ተጠሪ ተቋማት በሙሉ በእነዚህ ቋሚ ኮሚቴዎች ስር ይደራጃሉ። በዛ መሰረት የክትትልና ቁጥጥር ስራዎች ይሰራሉ ማለት ነው።
ከጸጥታና ከሀገር ጥበቃ ጋር የተያያዙ የመከላከያ የመሳሰሉ እንደዚህ ቋሚ ኮሚቴዎችም አሉ።
የሰላምና የውጭ ግንኙነት ቋሚ ኮሚቴ የሚባለው አለ። እሱ የሀገር ውስጥ ጉዳይ፣ የመከላከያ፣ ብሔራዊ ደህንነት፣ ፌዴራል ፖሊስ የመሳሰሉትን በአንድ ላይ የሚመራው ያ ኮሚቴ ነው።
ለመሆኑ የኢትዮጵያ ፓርላማ አቶ አማኑኤል ዴሞክራሲያዊ ነው? በውስጡ ምን ያህል ነው ዴሞክራሲያዊነት? እርሶ እዛ ብዙ እንደመቆየቱ መጠን እንዴት ይገመግሙታል?
ይህ ዴሞክራሲያዊነት ተነጋጋሪ ነው። ዴሞክራሲያዊነት አብሶሉት የሆነ ዴሞክራሲያዊነት ያው እናንተን ብዙ ቦታ ስለምታገኙ ስለምታውቁ፣ አሁን በምክር ቤት ላይ በሚካሄዱ የተለያዩ ስራዎች ለምሳሌ የምክር ቤት ክትትል በማድረግ ችግሮችን በመለየት እርስ በርስ ተጋግሎ ችግሮቹን አቅጣጫ በማሳየት ነው ማለት ጥሩ እንቅስቃሴ ያደርጋል። ከአመት አመት መሻሻሎች አሉ። ስራዎችን በእውቀት ላይ ተመስርተው እንዲታረሙ ለማድረግ የሚያደርጓቸው ጥረቶች እንግዲህ ፓርላማ ስራ ብዙ ጊዜ ሰው የጠቅላላ ጉባኤውን ማክሰኞን ሐሙስ የሚካሄደውን ብቻ ነው ብዙ ሰው ምክር ቤት መደበኛ ስራ አድርጎ የሚወስደው። ግን ቋሚ ኮሚቴዎች የክትትልና ቁጥጥር ስራቸውን ከሰኞ እስከ አርብ በተከታታይ ነው የሚሰሩት። እያንዳንዱ ቋሚ ኮሚቴ በስሩ የተደለደሉ ሚኒስቴር መስሪያ ቤቶችና ተጠሪ ተቋማትን እቅዳቸውን በዝርዝር አይቶ ይገመግማል፣ ሪፖርታቸውን ይገመግማል፣ በጀታቸውን ይገመግማል፣ ሜንስትሪሚንግ መሆን አለባቸው ተብሎ የተለዩትን ጉዳዮች አንስቶ ይገመግማል፣ የኦዲት ሪፖርትን ይገመግማል። እነዚህም በመገምገም ስራዎችን በእውቀት ላይ ተመስርቶ በመምራት ረገድ አመት አመት ከፍተኛ ለውጦች እየተመዘገቡ መጥቷል። በአንድ በኩል በውስጥ ያሉ ፍላጎቶች አሉ። የመለወጥ የመሻሻል ለውጥ ፍላጎት ሰፊ ነው። በሌላ መልኩ ደግሞ የውጭ ግፊትም ለዚህ አንድ ጥሩ አጋጣሚ ሆኖ ሊወሰድ የሚችል ነው። በሶስተኛ ደረጃ ደግሞ የውጭ የሌሎች ሀገሮች ልምዶችን እየተቀሰመ ከአመት አመት ለውጦች እየተመዘገቡ የመጡበት እንደሆነ ነው የማምነው። ከዛ ውጭ ግን እርምጃ በመውሰድ ላይ ጋፕ እንዳለውና ጠንከር ያለ እርምጃ ወስዶ መስተካከል ባለባቸው ጉዳዮች ላይ ተስተካክለው እንዲሄዱ በማድረግ ረገድ ችግሮች አሉ። ይሄ ደግሞ ከምክር ቤት አባላት ብቻ አይደለም፣ የተለያዩ አካላት በተለያየ መንገድ የሚያሳድሯቸው ጫናዎች ስለሚኖሩ በዛ ምክንያት ነፃ ሆኖ እስከ መጨረሻው ድረስ ታግሎ የሚፈለገውን ውጤት ከማስመዝገብ አንጻር የተወሰኑ ችግሮች እንዳሉ ነው በተለያየ ጊዜ ስንገመግም የነበር ነው። እዛ በነበርንበት ጊዜ ማለት ነው።
አቶ አማኑኤል መቼም እርሶ የመንግስትም ተጠሪ እንደመሆኖ እንደራሴም እንደመሆኖ ስለ ፓርላማው እና ስለ ኢትዮጵያ መሰረታዊ የዲሞክራሲ አካሄድ ለመናገር ትክክለኛው ሰው ነዎት ብዬ አስባለሁኝ። እንግዲህ ከአንድ መቀመጫ በስተቀር ፓርላማው ሙሉ በሙሉ በኢህአደግ የተያዘ ፓርላማ ነው ካለፈው ምርጫ ወዲህ። በተለይ ይህንን ጉዳይ ብዙ ተቃዋሚዎች ብዙ ተቺዎችን በየጊዜው ሲናገሩ ሲቃወሙ ይሰማሉና የኢህአደግ ፓርላማ ነው ማለት ይቻላል ሙሉ በሙሉ 100% ሊባል በሚችል ድምጽ ነው የተመረጥኩት ነው የሚለው ይሄ ፓርላማ። ኢህአደግም በዛ ድምጽ ነው ስልጣን ይዣለሁ ብሎ የሚናገረው። ለመሆኑ በዚህ የለውጥ ሁኔታ ውስጥ ይሄ ፓርላማ ኢህአደግ በርግጥ 100% የተመረጥን ነን ብሎ ያስባል? ይሄ መንግስት በዛ አቋሙ እንደጸና ነው አሁንም 100% የህዝብ ድምጽ ነበረው ኢትዮጵያ በእውነት?
ሰለሞን፣ ይህን ጉዳይ በሚመለከት እኔ በእያንዳንዱ ምርጫ ክልል የነበረውን ዝርዝር ሁኔታ ስለማላውቅ የምርጫ ቦርዱን ውሳኔ ከመቀበል ውጭ ሌላ አማራጭ የለኝ።
መቼም የህዝብ እንደራሴዎች በየአካባቢው የሚሰራውን ሁኔታ ይከታተላሉ ከሚልና እርስዎ ከህዝብ እንደራሴነት ኃላፊነት ስላለዎት ነው ይህንን ጥያቄ ያነሳሁለዎት። እርስዎ በግልዎስ ምን ያስባሉ? ትክክል ነበረ የነበረው የፓርላማ ምርጫም ይሁን የህዝብ ድምፅ ተግባራዊ የተደረገበት መንገድ?
እንግዲህ ምርጫን በሚመለከት እንግዲህ የምርጫ ህጉን ታውቀዋለህ የኢትዮጵያን ብዬ ነው ማስበው። ከእያንዳንዱ ምርጫ ክልል አብላጫ ያገኘ 51-49 ቢሆን ያገኘ የሚያሸንፍበት የምርጫ ስርዓት ነው ያለው።
ቀላል አብላጫ የሚባል ማለት ነው። ሲምፕል ማጆሪቲ
የሚባለው በዛ ነው። እያንዳንዱ ምርጫ ክልል 51 ያገኘ ሰው አሸናፊ ነው፣ 49ኙ ግን ተሸንፏል ማለት ነው። በዚህ የተነሳ በሁሉም አካባቢዎች ያው የኢህአዴግ እጩዎች የማለፍ እድል አግኝተዋል። እዛ ውስጥ እንግዲህ እዛም እዚህም የተለያዩ ችግሮች ሊኖሩ ይችላሉ። እነዚህን ችግሮች አሁን እኔ በዝርዝር ይሄ ነው ያ ነው ብዬ ለመግለጽ ስለማልችል ነው። ዋናው ጉዳይ ግን ምንድን ነው? ይሄ ፓርላማ 100% በኢህአዴግ መያዙ ብቻውን በራሱ ችግር አልነበረም። 100% ባያዝ የተለያዩ አመለካከቶች የሚንሸራሸሩበት ፓርላማ ቢሆን፣ የተለያዩ አስተሳሰቦች በነጻነት የሚራመድበት ፓርላማ ቢሆን በጣም ጥሩ ነበር። ነገር ግን ያን አልፎ መጥቶ አሁን 100% እንደተባለው የአጋርና የኢህአዴግ የያዙበት መቀመጫ ሆኖ እንደ ምክር ቤት አባል እያንዳንዱ ሰው እንደ ህዝብ ተወካይ መስራት የሚችልበትን ሁኔታ ከመፍጠር አንጻር በምክር ቤቱ አመራር በኩልም እጥረት እንዳለ ነው እኔ የሚገባኝ ማለት ነው። የገመገመውም በዛ ነው። ያለው የምክር ቤት አባል የተመረጠበትን የህዝብ ውክልና ተግባር በብቃት ሊወጣ የሚችልበት ሁኔታ በሚገባ ቢፈጠር ኖሮ በተቻለ መጠን ችግሮቹን በተለይ የህዝብ ጥያቄዎች በአግባቡ እየተመለሱ እንዲሄዱ እና አሁን እየደረሱ ያሉብን ችግሮችን አንዳንዶቹ እንዲደርሱ እንደማይችል ሁሉ ማድረግ ይቻል ነበረ። በመልካም አስተዳደር ረገድም አንዳንዴ አንድ ፓርቲ በመሆኑ የተነሳ አንድ ጥፋት የተፈጸመበትን ሰው ከውስጥ የማረም ፍላጎት በጣም ሰፊ ነው። አውጥተህ ፊት ለፊት በሚዲያም ሁሉም አካል ባለበት አሳልፈህ ገምግመህ የማይሆነውን ሰው አትሆንም አንተ ለማለት የሚይዝህ ነገር አለ። ሄዶ ምንድን ነው በውስጥ አርመን አስተካክለን ዋናው ችግሩ እንዲቀረፍ ነው፣ ዋናው መፍትሄ እንዲገኝ ነው የሚል አስተሳሰብ ቀደም ሲል ስለነበረ በዚህ ላይ በውስጥ ችግሮቹን የመፍታት ዝንባሌና በውስጥ
ነገሮች መልክ እንዲይዙ የመፈለግ አስተሳሰብ መኖሩ ነው ይበልጥ የጎዳው። እንደ ምክር ቤት ነፃ ሆኖ ሀሳቡን እያራመደ በማይሆነው ጉዳይ ላይ አይሆንም ብሎ የራሱን ነፃ አቋም አባሉ እንዲይዝ በማድረግ ረገድ የተወሰኑ ውጥረቶች እንደነበሩ አስባለሁ። ከዛ ውጭ ደግሞ ምርጫውም ቢያንስ የተወሰነ ፕሮፖርሽናል የሆነ የምርጫ ስርዓት ጥይት ሆኖ ቢሆን ኖሮ የተለያዩ አመለካከቶች ልክ አሁን 2007 ምርጫው እንደተካሄደ 2008 ያ ሁሉ ግርግር ባልተጀመረ ነበር። ምክንያቱም
የተከበራችሁ አድማጮች፣ አቶ አማኑኤል አብርሃም በሌሎችም የፓርላማው አሰራር ጉዳዮች ላይ አጫውተውናል። ሙሉን ቃለ ምልልስ ከዌብሳይታችንና ከፌስቡክ ገጻችን ያዳምጡ። አመሰግናለሁ። ለዛሬው
የገና ገበያ
አሪፍ ነው።
ጥሩ ነው።
አዎ እግዚአብሔር ይመስገን ማለት ነው። ገበያ ሁሉ ስም አክበር ነው እና ጥሩ ጊዜ ማየታችን እንደኛ መልካም ነው። ዋጋው ከጊዜ ጨመረ ነው የሚሄደው። እኛ መጋዴውኛ ይሆንን ግራ ገብቶናል። በግ እንደ ሌላ ጊዜ አልያዝንም። ከሶሽ ያለፈ በጋ ያስፈልግ ለምን የለም።
በጋው ገብቷል። ይኸው ከጫፍ እስከ ጫፍ ድረስ ነው ያለው። ጠያቂው ግን እስከዚህም ነው የለም።
ብዙ የሚገዛ የለም።
ቀይ ሽንኩርት ቀንሷል። በዚህ ሰሞን በዚህ ካመቷል
ቀንሷል።
አዎ ትንሽ።
ምን ያቀንሰ?
ሽንኩርት አሁን እኛ ስፈር 17 ነው፣ እዚህ 15 ልብስ ምናምን ትንሽ።
እንዴት ነው
ቀንሰ? የጣናቶቹ ተወደዋል። የዶሮ ዋጋ አስተዚህ ነው።
አልጨመረም?
አረ ጨምሯል። ዶሮም የለም እቃ አልገባው።
እኔ የሚዛው የጎጃ ሸኖ ሁለቱም ብቻ ነው።
የጎጃም ለጋስ
250
የሸኖ
ከሰባ
መለስካቸው አማሃ ወደ አዲስ አበባ ገበያዎች ብቅ ብሎ ነበር። ያየውን ይነግረናል።
ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት።
ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ማግኘት ይቻላል።
በትዊተርም እንዲሁ #voa ብላችሁ ተከተሉን፣ ተነጋገሩ።
አሁን ወደ ተከታዩ ዝግጅታችን እናሻግራችሁ። መድረክ በ15ኛ ጉባኤው አመራሩን አገላብጧል።
የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ባለፈው ሳምንት ማብቂያ ላይ ባደረገው ጉባኤ ባወጣው መግለጫ የብሔራዊ አንድነት መንግስት እንዲመሰረትና የምርጫ ቦርድ ተአማኒ ሊሆን በሚችልበት ሁኔታ እንዲዋቀር ጠይቋል። በጉባኤው ላይ የተመረጡትን ሊቀመንበሩን ዶክተር መረራ ጉዲናን ሰለሞን ላጭር ቃለ ምልልስ ጋብዟቸዋል።
ዶክተር መረራ ጉዲና ጤና ይስጥልኝ፣ እንደምን አመሹ?
ሰላም።
በቅድሚያ እንኳን አደረሰዎት ለብርሃነ ልደቱ።
ከዚሁ
ጋር አያይዤ የመድረክ ሊቀመንበር ሆነው በመመረጦም እንኳን ደስ ያለዎት ትላለሁኝ። ለነገሩ በአሁን ጊዜ ፖለቲካ እንኳን ደስ ያለዎት ጋር አብሮ እግዚአብሔር ያውጣህም የሚባል አለ። በብዙ አገሮች ውስጥ እግዚአብሔር ይርዳኝም ይላሉ ቃለ መሐላ ፈጽመው ሲጨርሱ እና ለማንኛውም እንኳን ደስ ያለዎት። ወደ ጥያቄ ልግባና 15ኛውን ጉባኤውን አካሂዷል የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ። ምንድን ነበሩ የጉባኤያችሁ ዋና ዋና የሚሏቸው ጠቃሚ ናቸው የሚሏቸውና ይህንን ጉባኤ ከሌሎች ጉባኤዎቻችሁ የሚለዩት ነገሮች?
ያው በዋናነት ባለው የኢትዮጵያ ፖለቲካ ሁኔታ የመጀመሪያው ትልቁ ስብስብ መድረክ ነው። በተቃዋሚዎች ጎራ መድረክን አጠናክሮ ለሚቀጥለው የፖለቲካ ሜዳ ጨዋታ የሚሆን ለሚቀጥለው ምርጫ በተሻለ ሁኔታ ለማዘጋጀት አሁን ያለንበት ወቅታዊ ሁኔታዎችን አንስተን ተነጋግረናል። ወደፊት ምን ምን እርምጃዎች መውሰድ እንዳሉብን ተነጋግረናል። ከሞላ ጎደር አመራሩን አጠናክሮ ለሚመጣው ምርጫና ለሚደረገው ምክክርና ውይይትን ድርድርን መድረክን በተሻለ ሁኔታ ለማዘጋጀት ነው።
ዶክተር መረራ ወቅታዊውን ሁኔታ ገምግመናል ሲሉ እንዴት ገመገማችሁት? ምን ላይ ደረሳችሁ? ምን ይመስላል የኢትዮጵያ ወቅታዊ ሁኔታ አሁን በመድረክ?
ዞሮ ዞሮ ያው ኢትዮጵያ እጅግ በጣም አደገኛ በሆነ መስቀለኛ መንገድ አይናት ማለት ይቻላል። በአንድ በኩል ብዙ ተስፋ የሚሰጡ እርምጃዎች እየተወሰዱ ነው። ለመጀመሪያ ጊዜ መንግስትና ተቃዋሚ ከሞላ ጎደል ለመነጋገር፣ ለመመካከር አንዳንድ መሰረታዊ የሆነ የሀገሪቱ ችግሮችን በጋራ ለመፍታት አፋኝ የነበሩ ህጎችን ለመለወጥ ምክክሮች እየተካሄዱ ነው። እሱ በግልጽ ይታያል። ተስፋ ሰጪዎች ናቸው። የፖለቲካ ምህዳሩ ላለፉት 27 ዓመታት ከነበረ ሁኔታ ሻል ባለ መንገድ ተሻሽሏል። ነገር ግን በዛው ተስፋ ሰጪ በሆነበት መንገድ ደግሞ እንደገና ለውጡን ለመቀልበስ የሚንቀሳቀሱ ኃይሎች እንዳሉ በግልጽ ይታያል። በየቦታው በየአካባቢው ትናንሽ ቦምቦች ብቻ ሳይሆን አሁን በሶማሌ እና ኦሮሞ ለምሳሌ ወሰን ክልሎች አካባቢ ከአንድ ሚሊዮን በላይ ህዝቦችን ያፈናቀለ ሁኔታ ተፈጥሯል። ኢትዮጵያን ጂኦግራፊ እንግዲህ ለሚያውቅ ሰው ከቦረና ሙየሌ እስከ ሀራር ጭዳክሴን ድረስ ሰፊ የሆነ በብዙ ሺህ ኪሎ ሜትር የሚቆጠሩ አካባቢዎች ከሚሊዮን በላይ ሰዎች ተፈናቅሏል። አሁንም ያ መፈናቀል ያለመቆሙን ብቻ ሳይሆን ተጨማሪ ህይወትን እየጠፋ ቀውሱ ቀጥሏል። በዚህ ምዕራብ ኢትዮጵያ ደግሞ ወለጋ እና ቤኒሻንጉልን በሚያዋስኑ አካባቢዎች ከ200 ሺህ ያላነሱ ዜጎች ተፈናቅለዋል። ህይወትን ጠፍተዋል። ንብረት ወድመዋል። ቤቶች ተቃጥሏል። ስለዚህ በየቦታው እስከ ወልቃይት ጠገደ እስከ ራያ ድረስ አንዳንድ አካባቢዎች የሚፈነዱ ትናንሽ ቦምቦች ሆነን ትላልቆች ነገሮች በጣም ቀላል ያልሆነ ስጋት ላይ ህዝቡንም ሁሉንም ስጋት ላይ ጥለዋል። እንደምታውቁት የኢትዮጵያ የፖለቲካ ኃይሎች አሁንም ቢሆን በሚሆን መንገድ ተቃዋሚም የሚባለው ተሰባስቦ የጋራ አጀንዳ እየፈጠረበት ሁኔታ አይደለም። አሁንም ቢሆን አንዳንድ ተቃዋሚዎችና በመንግስት መካከል ያሉት ልዩነቶች እንዳሉ ሆነው አንዳንድ አካባቢዎች የግጭቶች መንስኤ የሆኑበት ሁኔታ አለ። ስለዚህ እንግዲህ ተስፋ ሰጪም ተስፋ አስቆራጭም ጎን ለጎን እየተካሄዱ ስለሆነ ለዚህ ነው መስቀለኛ መንገድ ላይ ናት ያልኩኝ።
ይሄ መቼም የፓርቲዎች ጉባኤ ነው፣ ስብስብ ነው። የእናንተ መድረክ ረጅም ልምድም ያለው ነው በሀገሪቱ የፖለቲካ እንቅስቃሴ ውስጥ። ሰሞኑን እነዚህ ለውጡን ለመቀልበስ የሚንቀሳቀሱ ኃይሎችና የመሳሰሉ አባባሎችን እንሰማለን ከየአካባቢው እዚህም እዚያም ከሚነገረው። የፖለቲካ ፓርቲ ግን አንጥሮ መለየት ያለበት ይመስለኛል። እነገሌ እነገሌ ብሎ ማውጣት ያለበት ይመስለኛል። ችግርን አጉልቶ ማውጣት የመፍትሄው ግማሽ ነው ይባላልና አንጥራችሁ ያወጣችሁት ኃይል አለ? እነገሌ ናቸው የለውጡን አካሄድ የማይደግፉ ወይም ለመቀልበስ የሚጣጣሩ የምትሏቸው?
እንግዲህ በዋናነት
የተከበራችሁ አድማጮች፣ ለዛሬ ይህንን ለቅምሻ ያህል ነው ያሰማናችሁ። ከገናው ጋር በተያያዙ መልእክቶችና ቅንብሮች ምክንያት ያለን ጊዜ ውሱን በመሆኑ ከዶክተር ምረራ ጋር ያደረግነውን ቃለ ምልልስ ዛሬ በስፋት ማስደመጥ አልቻልንም። ከሰሞኑ በሌሎች ዝግጅቶች ይዘንላችሁ እንመለሳለን። ደግሞም ዌብሳይታችንና ፌስቡክ ገጻችንም ላይ ሙሉን እናወጣለን። ተከተሉን፣ አዳምጡት፣ ሐሳባችሁንም አንሸራሽሩ።
አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የእሁድ ምሽት ፕሮግራማችን ነው። ፕሮግራማችንን በሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤ አፕ በነጻ ጭናችሁ ዝግጅታችንን በቀላሉ ማግኘት ትችላላችሁ።
አየር ላይ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው።
እያስተናገድናችሁ ያለነው ጽዮን ግርማና
ሶሎሞን አባተንን። ወደ ተከታዩ መልእክት በአውዳመት ሙዚቃ እናሸጋግራችሁ።
Se me llama de mal, la última la vaga.
ብፁዓን አባቶች የቡራኬ ቃል ቀጥሎ ይቀርባል።
እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነ ተወልዶላችኋልና። እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና አትፍሩ።
ብፁዕ አቡነ ባርናባስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አባልና የደቡብ ካሊፎርኒያና የአላስካ አህጉረ ስብከት ጳጳስ።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ዙሪያ የምትገኙ ክርስቲያኖች በሙሉ እንኳን ለ2011 የጌታችን የኢየሱስ ክርስቶስ የልደት መታሰቢያ በሰላም አደረሳችሁ አደረሰን እያልኩ በእያላችሁበት ሰላም እግዚአብሔር ይድረሳችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። በሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና ደስ ይበላችሁ የምሥራች ይለናል የእግዚአብሔር መልአክ። ያን ጊዜ በተወለደበት ጊዜ ቁጥር ስፍር የሌላቸው የሰማይ መላእክትም በዚያ ወቅት በዚያ ቦታ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለዋል። ማለትም በሰማያት ለእግዚአብሔር ምስጋና ይሁን በምድርም ሰላም ለሰው ልጆች ሁሉ በጎ ፈቃድ ብለዋል። አዎ ጌታ ያለ ወንድ ዘር በመንፈስ ቅዱስ ድንቅ ሥራ ድንግል ማርያም በተወለደ ጊዜ በተዋህዶ ነው። እንዲያውም የጌታ ልደት በተዋህዶ ነው። በተዋህዶ ስንል ለራሱ ለአብና ለመንፈስ ቅዱስ ቃል የሆነ አካላዊ ቃል ወልድ መድኃኔዓለም መለኮት ነው። በአምላክነቱ በሰማይና በምድር ምሉ የሆነ ረቂቅ ጌታ ነው፣ ረቂቅ ፈጣሪ ነው። ነገር ግን ረቂቅ የሆነ አምላካዊ አካላዊ ቃሉን ከኛ ከግዙፉ አካል ጋር ያለ ወንድ ዘር በድንግል ማርያም ማህፀን ባዋሃደው ጊዜ ወንድ ልጅ ሆኖ በተጸነሰና በተቀረጸ ጊዜ በተዋህዶ ነው። በቤተልሔም ሲወለድ ሰውም አምላክም በተዋህዶ ነው። ሰማይ በምድር ምሉ የሆነ አምላክነቱ ሳይሰበሰብ ሳይተቀለል ከኛ ግዙፍ አካል ጋር በስጋ ተገልጦ በተዋህዶ በቤተልሔም ተወልዷል። ስሙ ኢየሱስ ተብሏል። ኢየሱስ አዳኝ መድኃኒት ማለት ነው። ኢየሱስ ሰውም አምላክም በተዋህዶ ማለት ነው። በተዋህዶ ቀስ በቀስ አደገ። በተዋህዶ በዮርዳኖስ ተጠመቀ። በተዋህዶ በገዳመ ቆሮንቶስ ጾመ። በተዋህዶ የመጀመሪያው ካህን፣ ወንጌላዊ፣ የመጀመሪያው መምህር፣ የዘላለም ሊቀ ካህናት ሆኖ ተዘዋውሮ አስተማረ። በማስተማር ጊዜው ማድረግ የሚገባንን ነገር ሁሉ ሰርቶ አሳየ። በመጨረሻም የመጣበት ዋናው ዓላማ በራሳችን ነጻ ፈቃድ ያመጣነውን ሞት እኛን ሞት ደምስሶ እሱን ሕይወት ሊሰጠን ስለሆነ ስለኛ በቀራንዮ ደሙ ፈሰሰ፣ ስጋው ተቆረሰ። ስለኛ ተሰዋ። በተሰዋ ጊዜ በእግዚአብሔርና በእኛ መካከል የነበረ የጥል ግድግዳ ፈረሰ። የጥል መጋረጃው ተቀደደ። የጠላት ዲያብሎስ ራስ ተቀጠቀጠ። አለመገነት በደሙ ተከፈተ። በዓለመ ሲኦል የነበሩ ነፍሳት በተከፈተው ዓለመ ገነት ወደ ዓለመ ገነት ተሸጋገሩ። የኛ ጌታ በገራ በቀራኒዮ ይከበር ሞትና መቃብር እንድል አድርጎ ተነሳ። በክብር አረገ። በቀደመ ክብሩ በአብ ቀኝ ተቀመጠ። በተዋህዶ ነው ዛሬ የዓለም ቤተክርስቲያን ራስ ሆኖ እኛ አካሎች ሆነን እንንቀሳቀሳለን። በላከልን መንፈስ ቅዱስ በደሙ የተገኘችው የክርስቲያን መንፈስ ቅዱስ እየመራ እዚህ ደርሰናል። የኛ ጌታ ዳግም ይመጣል። ሙታንን እንነሳለን። የዘላለም ሕይወት የእግዚአብሔር መንግስት የሱን ርስት ለመውረስ ተዘጋጅተን በተስፋ እየጠበቅን ነው። ሆኖም በዚህ ዓለም እስካለን ድረስ ከሰማይ ወደ ምድር በተጣሉ ክፎች መናፍስ እንፈተናለን። ፈተናውም በዓለም ዙሪያ በአገር አቀፍ በግል ሕይወትም ሊሆን ይችላል። ለምሳሌ በአሁኑ ሰዓት በአገራችን ያለውን ፈተና ስናይ ከባዱ ፈተና አልፏል። አሁንም ፈተናው አልፎ አልፎ አለ። ይህን ፈተና ግን ማለፍ የምንችለው በተዋህዶ ሲሆን ነው። ጌታ እዳችን የከበደንን ነገሩ ሊያስወገደልን ሞትን ያልታላቅ እዳ የደመሰሰልን በተዋህዶ ነው። እኛም በተዋህዶ እሱን ተከትለን በተዋህዶ የማንሰራው ስራ አይኖርም። እኔ ብታምኑ የሚሳናችሁ ነገር የለም ብሎ ተናግሯል የኛ ጌታ። በእውነትም በተዋህዶ ለምሳሌ አሜሪካኖች 50 ሀገር አንድ ሆነው በተዋህዶ በዘር በክልል በቋንቋ ሳይሆን በስቴት አንድ ሆነው እግዚአብሔርን ስም አንግበው በመነሳታቸው ይኸው ዛሬ ራሳቸውን ጠቅመው የዓለም መሪ ሆነዋል። እኛም በተዋህዶ አማራ፣ ኦሮሞ፣ ትግሬ፣ ጉራጌ፣ ሀዲያ፣ ሌላም ሳንባባል በስጋዊው በመንፈሳዊው ክርስቲያን እስላም ሳንባባል ሀገራችን አንድ ሆነን በተዋህዶ የእግዚአብሔርን ስም ይዘን እሱን አምልከን እሱን ተስፋ አድርገን እሱን ተከትለን ብንጓዝ የማንደርስበት ነገር አይኖርም። በእውነትም የእግዚአብሔርን ስም የሚጠሩ በእግዚአብሔር የማያፍሩ ፍቅር ያሸንፋል የሚሉ ይቅርታንና ምሕረትን አንግበው ተስፋ አድርገው የተነሱ መሪዎችን እግዚአብሔር ሰጥቶናል። እነሱን ተከትለን በተዋህዶ እግዚአብሔርን ተስፋ አድርገን ተከተል ካሰብንበት እንደርሳለን። ዓለም ከደረሰበት የማንደርስበት ምክንያት የለም። ይኸው ተስፋም እያየን ነው። በሀገራችንም በምስራቅ አፍሪካ ነገ ከነገ ወዲያ መላ አፍሪካ አንድ ሆና መላ አሜሪካ አንድ ሆና ዓለም እንደምትመራ መላ አፍሪካም አንድ ሆና አንድ ሆነን በእውነቱ ሰው ከደረሰበት የማንደርስበት ምክንያት የለም። ይህ የሚሆነው ግን በተዋህዶ በፍቅር ሲሆን ነው። በፍቅር በሰላም በክብር በሞገስ የዛሬ ዓመት ያድርሰን። በሀገራችን የጀመረውን ቸርነት ይፈጽምልን። የታሰሩትን ይፍታ። የተሰደዱትን ይመልስ። የተበተኑትን ይሰብስብ። በአሁኑ ሰዓት በልዩ ልዩ ችግርና ጭንቀት ላይ ያሉትን በችግራቸው በጭንቀታቸው ሁሉ ደርሶላቸው ደስ አሰኝቷቸው እኛም ደስ ብሎን አብረን እንድናመሰግን ቅዱስ ፈቃድ ይሆንልን። የዛሬ ዓመት በሰላም ያድርሰን። ቪኦኤዎችንም እንኳን አደረሳችሁ። የሚዲያ ሰዎችንም ሚዲያዎች ይባርክላችሁ። የምትናገሩት በአንደበታችሁ የሚወጣ ሁሉ የተለያየውን አንድ የሚያደርስ የተጣላውን የሚያስፈርቅ የሚያስታርቅ ሰላም ላጣ ሁሉ ሰላምን የሚሰጥ መልእክት የምታስተላልፈው ያድርጋችሁ። እግዚአብሔር በሰላም የዛሬ ዓመት አድርሰን። እግዚአብሔር በያለንበት ይባርከን። ጤና ይስጥልኝ።
አባ አባይነህ ፍራንሷ በዋሽንግተን ዲሲ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ቆሞስ ያስተላለፉት የልደት የቡራኬ ቃል።
እንኳን ሁላችንም ለ2011 የኢትዮጵያ የገና በዓል ጌታችን ኢየሱስ ክርስቶስ ልደት በሰላም በደስታ አደረሰን። በተለየ ዘመን ለሀገራችን ኢትዮጵያ አንድነት፣ ፍቅር፣ ወንድማማችነት፣ መግባባት ደርሰን አንዲት ሀገር አንዲት ኢትዮጵያ የፍቅር ሀገር እንድትሆንልንና ለሁላችንም በሰላም የምንኖርባት ሀገር እንድትሆንልን ታላቅ ምኞቴም ጸሎቴም ነው። ከሁሉም በላይ ሰላም፣ አንድነት፣ ፍቅር ሲኖር ሁሉም ነገር ይኖረናልና ወንድማሞች ጥሪ የማደርገው ሁላችንም ተግባብተን በሰላም በፍቅር አንድ ኢትዮጵያን እንድንገነባ ይሆንልን። አመሰግናለሁ። ኢትዮጵያን እግዚአብሔር ይባርካት። አሜን።
ቄስ ዮናስ ይገዙ የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ፕሬዚደንት ያስተላለፉት የቡራኬ ቃል።
በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። በጌታ የተወደዳችሁና የተከበራችሁ በሀገር ውስጥ ሆነ ከሀገር ውጭ የምትኖሩ ኢትዮጵያውያን የጌታችን የኢየሱስ ክርስቶስን የልደት በዓል በማክበር ላይ የምትገኙ ክርስቲያኖች እንዲሁም በየሆስፒታሉ በሕክምና ላይ ያላችሁ ሕሙማን፣ በየማረሚያ ቤቱ የምትገኙ የሕግ ታራሚዎች፣ በዚህም በተለያዩ ምክንያቶች ከቤት ንብረት የመፈናቀል ችግር ደርሶባችሁ በጊዜያዊ ማረፊያዎች ያሉ የተጠለላችሁ ዜጎች ምህረቱንና ቸርነቱን አብዝቶልን በሰላምና በጤና ጠብቆ 2011 ዓመተ ምህረት የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ላደረሰን አምላካችን ክብርና ምስጋና ይድረሰው እያልኩ በራሴና በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ስም እንኳን ለብርሃነ ልደቱ አደረሳችሁ በማለት መልካም ምኞትንና የተሰማኝን ደስታ ልገልጽላችሁ ወዳለሁ። እንኳን አደረሳችሁ። የጌታችንና የመድኃኒታችን የኢየሱስ ክርስቶስን የልደት በዓል በየዓመቱ የምናከብረው ፈጣሪያችን እግዚአብሔር ለሰው ልጆች ያለውን ታላቅ ፍቅር የገለጸበትንና ቅዱስ ትእዛዙን በመተላለፍ በኃጢአት የወደቀውን የሰውን ልጅ ከራሱ ጋር ያስታረቀበትን መለኮታዊ የማዳን ሥራ በማሰብ ነው። በነቢዩ በኢሳይያስ በኩል በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ አገርም ለኖሩ ብርሃን ወጣላቸው ሲል የተነገረው የትንቢት ቃል ፍጻሜው በደረሰ ጊዜ የዓለም ብርሃን የሆነው ጌታችን ኢየሱስ ክርስቶስ በቅድስት ድንግል ማርያም ሥጋ ነስቶ በዚህ ዓለም ተወለደ። በእርሱም መወለድ በሰማይና በምድር መካከል እርቅና ሰላም ሆነ። እኔም ጌታችን በተወለደባት በዚያች ሌሊት ሰማይ አእላፋትና መላእክት እግዚአብሔርን እያመሰገኑ ክብር ለእግዚአብሔር በአርያም ሰላምን በምድር ለሰው ልጆችን በጎ ፈቃድ ይሁን እያሉ በመዘመር እግዚአብሔር ከሰው ሰውን ከእርስ በርሱና ከተፈጥሮ ጋር መታረቁና የአዲስ ኪዳን ተስፋም መፈንጠቁን አበሰሩ። በዚህ እግዚአብሔር ብቻ ባለቤት በሆነበት የእርቅና የሰላም አገልግሎት ክርስቲያኖች የሰላም ሰዎች የመሆን ጸጋን ታድለናል። በዚህም ክርስቲያን የሰላም ሰው ከመሆን ሌላ የማንነት መገለጫ የለውም። ሰላም ጠፍቶ ሁከትና አለመረጋጋት በሰፈነበት ሁኔታ ውስጥ ክርስቲያኖች የሰላም ሰዎች ብቻ ሳይሆኑ የሰላም መልክተኞች መሆናቸውን ጭምር እንዳይዘነጉ አባታዊ ጥሪ ለማድረግ ወዳለሁ። ይህንን የልደት በዓል በምናከብርበት ወቅት እግዚአብሔር ቸርነቱን እንዳደረገልን ሁሉ እኛም ሌሎችን በቸርነት የማገልገል ኃላፊነት እንዳለብን አንዘንጋ። በመጨረሻም በዓሉ የተባረከና የተቀደሰ የደስታና የሰላም በዓል ይሁንላችሁ እላለሁኝ። እግዚአብሔር አገራችንን ኢትዮጵያን ይባርካት ይጠብቃትም። እግዚአብሔር ፊቱን ያብራላት ምሕረቱንም ያብዛላት። እግዚአብሔር ፊቱን ይመልስላት ሰላሙንም ይስጣት። አሜን። አመሰግናለሁ።
እኛም ለብፁዓን አባቶች ቃለ ሕይወት ያሰማልን መልካም በዓል ያድርግላችሁ እንላለን።
የገና ገበያ።
ለመሆኑ የሰሞኑ ገበያ እንዴት ብሎ ይሆን? መለስካቸው አማሃ አንዳንድ ገበያዎች ብቅ ብሎ ተመልክቶ ነበር፣ ተከታዩን አጠናቅሯል።
የገና ክብረ በዓል በመሰረቱ ሃይማኖታዊ ይሁን እንጂ ባህላዊ ገጽታውና ይዘቱም በእጅጉ ጠንካራ ነው። ገናን ልዩ የሚያደርገው ዘመድ ወዳጅ ስጦታ የሚለዋወጡበት በዓል ጭምር መሆኑ ነው። ኢትዮጵያውያን ደግሞ በገናም ሆነ በሌሎች በዓላት እንደየአቅማቸው ዘወትር ከሚበሉት የጣፈጠ መብላታቸው፣ ዘወትር ከሚለብሱት ያማረ መልበሳቸው የተለመደ ነው። ይሄ ደግሞ በገበያው ላይ ተጽዕኖ ማሳደሩ አይቀርም። የአዲስ አበባን ገበያ ሁኔታ ሙሉ ለሙሉ ያሳያል ባይባልም የሳሪስ ገበያን ተመልክቼ ነበረ። ቅዳሜ እኩለ ቀን ላይ የበግ ገበያውን ስቃኘው ወትሮ ከማውቀው ቀዝቀዝ ያለብኝ መሰለኝ። ወርቁ ባላለው ያለኝን የበግ ነጋዴ የገና ገበያ እንዴት ነው አልኩት።
የገና ገበያ ያው አሪፍ ነው።
ጥሩ ነው።
አዎ ያ ይሁን ጥሩ ነው። ምን ነው
ማለት እንዴት ካምናው ምን ያህል ልዩነት አለው ወይም ደግሞ ባለፈው ዘመን መለወጫና ያሁን ተወደው ነው?
እንደውም ሙቀያሳችን ጥሩ ነው፣ እግዚአብሔር ይመስገን ማለት ነው። እንደነገር ሁሉ ስም አክበር ነው እና ጥሩ ጊዜ ማያታችን እንደዛ መልካም ነው።
እሺ
አሪፍ ነው እላለሁ። በዚህ ወደፊት እግዚአብሔር ጥሩ ነገር ያምጣልን ነው። ጥሩ ነው እላለሁ እኔ።
እሺ ዋጋውስ? በተመለከተ
ዋጋው
ከጊዜ ጨምሮ ነው የሚሄደው። እኛ መጋደውኛ ይሁንን ግራ ገብቶናል።
ጨምሮ ለዘንድሮ?
አዎ፣ ከዛ ከገበሬው
ነው። ምን ያህል
ከነጋዴው ይሁን ከገበሬው ይሁን ጭማሪ አለው?
ምን ያህል ሲገርም
ለውጥ አለው? የ200 300 ከቅዱሳይስ እንደውም የ300 ለውጥ አለው።
ገበያው ስለዚህ መጣሰው ይገዛል።
እስከዛሬ ያው እስካሁን ትንሽ እንቅስቃሴ ትንሽ ምንም አይልም ብለን እንላለን።
ግን ከዛ ነው ወይስ እንዴ?
አዎ፣ ከበግ አንጻር እንጂ በግ እንደ ሌላ ጊዜ አልያዝ ነው። ለበራሴ አምና እስከ ራሺ እስከ 5000 ይሸጥ ይዤ ነበር። ዘንድሮ ግን ከ3000 ያለፈ በግ አልያዝ። ለምን የለም ወጣ? ምን እንደሆነ እንጂ
ገበሬው አላመጣ ማለት ነው። አላስገባ?
አዎ።
በምን ምክንያት ነው ነገር አታውቀው?
አላውቀው።
አሁን ትልቁ የምትለው አንተ የምትሸጠው ስንት ነው?
እስከ 3 25 27 በቃ ከዛ ውጪ የለም።
2700 2500 እና 3000 ከዛ በላይ የለም።
አላመጣ።
የፍየልስ እንዴት ነው?
የፍየል ይሁን ሱሉ ያ ፍየል ነው ያለው። አሁን እሱ ነው 3700 የሚሸጥ አንድ ፍየል ብቻ ነው ያለው። በቃ ሌላ 3000 የሚሸጥ ናቸው።
ስሙን ያልሰጠኝ ሌላው የበግ ነጋዴ ግን የተለየ ስዕል ነው የሰጠኝ።
በጣም ምርጥ ነው።
እንዴት ምርጥ ነው ማለት ነው?
ለ በጣም ቅናሽ ነው። የዋጋም ቅናሽነት አለው። በጣም ማለት ነው።
ምን ያህል ቀነሰ? በአማካኝ
ቢያንስ የ500 ብር የ600 ብር ለውጥ አለ።
የአሁኑ ቀንሷል የምትለው?
አዎ።
በምን ምክንያት ነው? ብዙ ገቢ አለ ማለት ነው?
ስለታ ያደና ነው። በቃ ከበፊት አንጻር አሁን ይሻላል ብዬ ነው እኔ እንትኑ
ማሰብ ብቻ ሳይሆን ታውቀዋለህ ማለት ገበያው።
አዎ።
እና ቀንሷል የምትለው?
አዎ ደና ነው።
ይሄን አንተ ያንተ ብቻ ነው ቀነሰ ያልከኝ እንጂ ሌላው
ያ እንደኔ አስተያየት እንደዛ ነው። ቀነሽ ነው?
ቀነሽ ነው።
ያው ገበያው የለም እንደምታዩት ነው። ገበያው በጣም እንትን ነው።
ብዙ ገዢ የለም?
ገዢም የለም። አዎ ቀነሽ ነው ነው የምለው ነው።
አቅርቦቱስ እንዴት ነው? ብዙ ገብቷል? በግ
በጋው ገብቷል። ያው ከጫፍ እስከ ጫፍ ድረስ ነው እንትን ያለው። ጠያቂው ግን እስከዚህ ነው የለም።
ብዙ የሚገዛ የለም
የለም።
ከዚህ ቀጥ እየሄድኩት ወደ አትክልት ተራ ነበረ። አብዲ የተባለ ነጋዴ ሊያነጋግረኝ ፈቃደኛ ነበር። የአመት በዓል ዋጋ ቀንሷል? ጨምሮ
ቀንሷል። ቀይ ሽንኩርት ያው ቀንሷል። ከ19 15 ብር ነጭ ሽንኩርት ያው 60 ብር በኪሎ። ቲማቲም 13 ብር፣ ፎሶሊያ 25 ብር፣ ቃራ ከ60 እስከ 30 ብር ደረጃ ያላቸው። ያው ሌሎችም ያው
በዚህ ሰሞን ነው የቀነሰው ወይስ
በዚህ ሰሞን? በዚህ ካመት ባል ያው አሁን ትንሽ አትክልት መምጫው ምሳ ስለሆነ አሁን ትንሽ ከገበሬው እና ከዛ
ከገዢዎችም መካከል አናግሬያለሁ። ስምሽ ነሽ? መጀመሪያ ነገር
ማህሌት ገብረ ገብረ።
ሰሞኑን ጥሩ ነው ገበያ?
አዎ ጥሩ ነው።
ቀንሷል?
አዎ ትንሽ።
ምን ያህል ቀነሰ?
ሽንኩርት አሁን እኛ ሰፈር 17 ነው፣ እዚህ 15 የሁለት ብር ልዩነት ነው። ቲማቲምም እንደዛው ትንሽ ቀንሷል አሁን እና ጥሩ ነው።
ጥሩ ነው። ማሽ ሌላ ሲገዛሽ ማለት ነው ተባል? ዶሮ
ምናምን ልብስ ምናምን ዶሮ ምናምን እዛ ላይ አልደረሰም። ልብስ ምናምን
ትንሽ
ቀንሷል። የህፃናቶቹ ተወደዋል።
በጣም አመሰግናለሁ። መልካም ገና። አሁን ደግሞ ዶሮ ተራ እገኛለሁ። ስሙ አለበት
መስታወት።
የዶሮ መስታወት፣ እንዴት ነው የዶሮ ዋጋ ዘንድሮ ለአመት በዓል?
የዶሮ ዋጋ እስከዚህ ነው።
አልጨመረም?
አረ ጨምሯል። ዶሮም የለም እቃ አልገባም።
ምን ያጨምሯል? አሁን እንደው በአማካይ ካለፈው እንበልና ስንት ነው ትልቅ አሁን እንደው የሚሸጠው?
አሁን ትልቅ 300 ብር 320 እየተሸጠ ነው።
320?
አዎ። እና ትልቅ ደግሞ አላገኘንም።
ትንሽ የምትሉ ስንት ነው?
ትንሹ 200 እና 180 150 ሸጫለሁ። አነስተኞቹ ማለት ነው። አሁን ራሱ አሉ አነስተኞቹ እንጂ እቃም አላገኘሁም።
ወይዘሮ እመቤት ቢረዳ ቅቤ ነጋዴ ናቸው። የቅቤ ዋጋ እንዴት ነው በአመት በዓል አካባቢ?
ያው በአመት በዓል በአሁኑ ጭማሪ አላሳየም።
ምንም
እውነት።
እሺ፣ እስኪ የት የት ነው ደግሞ?
እኔ የሚይዘው የጎጃም ሸኖ ሁለቱም ብቻ ነው።
የጎጃም ለጋ ስንት ነው?
250።
የሸኖ
ከ70።
የሀያ ብር ልዩነት ብቻ ነው? አዎ
የሀያ ብር ልዩነት
ብቻ። ኪሎ 200
ምናልባት አሁን ጨምሮ ሊገባ ይችላል። እኔ ቀደም ብዬ ስለያዝኩኝ ከ70 ነው የምሸጠው።
እንደው ከአምናው ጋር ሲነጻጸር የዋጋ ምን ይመስላል?
ያምናን አላስታውስም። ከእንቁጣጣሽ ግን አሁን ምንም አይደል ጭማሪ የለውም። ጥሩ ነው ያለው።
ምንም አይደል ጭማሪ የለውም። ገበያው ስንዴ ነው?
ገበያው ማለት የቅቤው ነው። ታጠሩ ነው ብዙም ለውጥ የለውም። በርግጥ ቀዝቅ እንደን ቁጣታሽ ምናምን አይደለም። በርግጥ ትንሽ ቀነስ።
አዎ ታመስገን መልካም ነው። ኦኬ
ገና ጨዋታ አይቆጥም ጌታ። እንግዲህ ለነገ ጨዋታዎች የምትዘጋጁ ዛሬ ሙዓዜማውን በአብያተ ክርስቲያን በቤት በየመዝናኛውም ለማሳለፍ ይወሰናችሁ መልካም ገና ይሁንላችሁ።
ለዛሬ ጊዜው በማብቃቱ እዚህ ላይ እናቆም። እስከማጠቃለያው መልካም በዓል ይያልን መልካም ገና ይያልን ከተከታዩ ሙዚቃ ጋር ተመልሰን
የማጠቃለያ ዜና አሰማለሁ። በኢትዮጵያ ያለው አንድ መንግስት ብቻ ነው ያውም እኔ መመራው ነው ሲሉ ጠቅላይ ሚኒስትር አብይ አህመድ አስታወቁ። በሌላ በኩል ጠቅላይ ሚኒስትር አብይ ነገ የሚከበረውን የገና በዓል ምክንያት በማድረግ መልካም ምኞታቸውን ለኢትዮጵያውያን ገልጸዋል። ከመምህራን ጋርም ባካሄዱት ውይይት ኢትዮጵያውያን አገራቸውን ለመለወጥ ያገኙትን እድል እንዲጠቀሙበትም አሳስበዋል። የዋይት ሃውስ ባለስልጣናት ዛሬ ተሰብስበው የመንግስት መስሪያ ቤቶች ላለፉት ሁለት ሳምንታት በከፊል ተዘጉበትን ሁኔታ ለማብቃት ስለሚቻልበት ሁኔታ ይወያያሉ ተባለ። ፕሬዚዳንት ትራምፕ ግን ከእቅድ ፍንክች አለለም ብለዋል። መስሪያ ቤቶች ከተዘጉ ሶስተኛ ሳምንታቸውን እየያዙ ነው። ፕሬዚዳንት ኦማር አልበሽር ከስልጣን ይወረዱ የሚሉ ተቃዋሚዎች የሚያደርጉትን ሰልፍ ለሶስተኛ ቀን እንደቀጠሉ ባሉበት በዚህ ጊዜ ፖሊሶች ሰልፈኛውን በአስለቃሽ ጋዝ ለመበተን መሞከራቸው ተሰማ። በካይሮ ከተማ አቅራቢያ በሚገኝ አንድ ቤተክርስቲያን የተቀበረ ፈንጂን ለማምከን የሞከረ ወታደር ሲሞት ሌሎች ሁለት ደግሞ ቆስለዋል። አድማጮች፣ መልካም የገና በዓል። ዜናው አበቃ።
ዝግጅታችን ለዛሬ ተጠናቀቀ።
በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም በድጋሚ እንኳን ለበዓለ ልደቱ አደረሳችሁ ይላልን የምንሰናበታችሁ አዘጋጆችና ያስተናገድናችሁ ጽዮን ግርማና
እኔም ሰለሞን አባተነን መልካሙን ሁሉ እንመኛለን።
ከኛ ጋር ስላመሻችሁ እናመሰግናለን።
ሰላም
በደህና ደሩ።